ajirtanutti fayyata a nagatti.
የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 18 2014 ዓ.ም ተመረጥ ዝግጅታችን ጀመረ። የተከበራችሁ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ።
ፌስቡክና ትዊተር ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳይያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ ያየን ነው።
በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ውስጥ የሚገኘው CBS የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያ አሜሪካዊት ጋዜጠኛ ሄርሜላ አረጋዊ ለምሽቱ በእንግድነት ይዘናታል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ደቡብ አፍሪካ ላይ የተቀሰቀሰው አዲሱ እጅግ ተላላፊ የሆነ የኮሮና ቫይረስ ዝርያ ዓለምን እያስጨነቀ ነው። ጉዳዩ ያሳሰባቸው የሀገሪቱ ሳይንቲስቶች በከፍተኛ ፍጥነት እየተዛመተ ያለውን ኦሚክሮን የሚል ስያሜ የተሰጠውን ቫይረስ ለመቆጣጠር እየተሯሯጡ ናቸው። አዲሱ የቫይረሱ ዝርያ ወጣቶች ላይ በፍጥነት እየተላለፈ መሆኑ ተገልጿል። ሳይንቲስቶች በሀገሪቱ ለቫይረሱ የተጋለጡት አዲስ ተያዦች 90% የተያዙት በዚህ በአዲሱ ዝርያ አይነት ሳይሆን እንደማይቀር መናገራቸውን የደቡብ አፍሪካ የጤና ባለስልጣናት ገልጸዋል። አዲሱ ዝርያ አይነቱን በብዛት የሚለዋወጥ በመሆኑ በይበልጥ ተላላፊ እንደሚያደርገውና የሰውነት የተፈጥሮ መከላከያንም መልኩን እየቀያየረ ሊያመልጥ ይችላል የሚል ስጋት ፈጥሯል። ይበዚህ እንዳለ ከደቡብ አፍሪካ የተቀሰቀሰውን ይህን ኦሚክሮን የተባለውን የኮሮና ቫይረስ ዝርያ ተከትሎ ዩናይትድ ስቴትስ ከደቡብ አፍሪካና ከሌሎች 7 ሀገሮች በሚጓዙ መንገደኞች ላይ ከፊታችን ሰኞ ጀምሮ የጉዞ እገዳ እንደምትጥል ፕሬዚደንት ጆ ባይደን አስታወቁ። እየተዘጋጀ ያለው የዩናይትድ ስቴትስ የጉዞ ክልከላ ቀደም ያለውን ፖሊሲ የሚያንጸባርቅ እንደሚሆን ነው የተጠበቀው። ክልከላው የዩናይትድ ስቴትስ ዜጎችንና ቋሚ የመኖሪያ ፈቃድ ያላቸውን እንደማይመለከት፣ ነገር ግን እንደማንኛውም ዓለም አቀፍ ተጓዥ ሁሉ ከመነሳታቸው በፊት ከቫይረሱ ነጻ መሆናቸውን የምርመራ ማረጋገጫ ሊይዙ እንደሚገባ ተገልጿል። የጉዞ ክልከላው የሚመለከታቸው 7 ሀገሮች ደቡብ አፍሪካ፣ ቦትስዋና፣ ዚምባብዌ፣ ናሚቢያ፣ ሌሶቶ፣ ኢስትዋኒ፣ ሞዛምቢክና ማላዊ ናቸው። በሌላ ዜና ከደቡብ አፍሪካው አዲስ የኮሮና ቫይረስ ዝርያ ዜና ተከትሎ ትናንት የአክሲዮን ዋጋ አሽቆልቁሏል። ዳው ጆንስ ኢንዱስትሪያል አቨሬጅ የአክሲዮን ዋጋ ሰንጠረዥ ለተወሰነ ጊዜ ከ1000 በሚበልጥ ነጥብ ቀንሶ እንደነበረ ታውቋል። S&P ሰንጠረዥ ካለፈው የካቲት ወር ወዲህ ባልታየ መልኩ በ2.3% ሲወርድ ናዝዳክም በ2 ወር ጊዜ ባልታየ ደረጃ ቀንሷል ተብሏል። የጉዞና የኤነርጂ ዘርፍ አክሲዮኖች በይበልጥ መጎዳታቸው ነው የተጠቆመው። በኮቪድ-19 ዜና ስንቆይ ከዓለም ግዙፉ የክትባት አምራች ኩባንያ የህንዱ ሴረም ኢንስቲትዩት ለታዳጊ ሀገሮች የኮቪድ ክትባት ለሚያከፋፍለው ለኮቫክስ ክትባት መላክ መቀጠሉ ተነገረ። ተቋርጦ የነበረው የክትባት አቅርቦት የቀጠለው ደቡብ አፍሪካ ውስጥ የተከሰተው አዲሱ የኮሮና ቫይረስ ዝርያ ዓለምን እጅግ ባሳሰበበት በዚህ ወቅት መሆኑ ነው። ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኒጀር ውስጥ ከቡርኪና ፋሶ በኩል በአጀብ በገቡ የፈረንሳይ ወታደሮችን ያዙ ተሽከርካሪዎች ላይ ተቃዋሚዎች መንገድ እንደዘጉ ተገለጸ። ወታደራዊ አጀቡ በገጠመው ተቃውሞ የተነሳ ከቡርኪና ፋሶ ላንድ ሳምንት መውጣት አጥቶት እዚያው ቆይቶ እንደነበረ የፈረንሳይ ጦር ሰራዊት አስታውቋል። የፈረንሳይና የኒጀር ወታደሮች ተቃዋሚ ሰልፈኞቹ መኪናዎቻቸው አጠገብ እንዳይደርሱ ማስጠንቀቂያ ጥይት የተኮሱ ሲሆን ኮንቮዩ በኋላ ወደ ኒጀሯ ዋና ከተማ ኒያሚ እንቀሳቀስ መቻሉ ተዘግቧል። ፈረንሳይ ወደ ቀድሞ ቅኝ ግዛቶቿ ወታደሮች ማዝመቷ ቡርኪና ፋሶ፣ ኒጀር እና ሌሎችም ሀገሮች ውስጥ ተቃውሞ ቀስቅሷል። ናይጄሪያ በሰሜኑ ግዛቷ ብዙ መቶ ሰዎችን በመጥለፍና በመግደል የተወነጀሉ ታጣቂ ቡድኖችን ሽብርተኛ ድርጅቶች ብላ ፈርጃለች። ከባድ የጸጥታ ችግር ላይ ያለችው ሀገር የወሰደችው አብይ እርምጃ ነው ተብሏል። እርምጃው የተወሰደው ፌደራሉ መንግስት በፍርድ ቤት ባቀረበው ጥያቄ መሰረት መሆኑን የጠቅላይ አቃቤ ሕጉ መግለጫ አመልክቷል። ውሳኔው የቡድኖቹ አባላት ከሽብር አድራጎት በተያያዙ ወንጀሎች እንዲከሰሱና የቡድኖቹን እንቅስቃሴ ይበልጥ ውጤታማ በሆነ መንገድ ለመዋጋት እድል የሚሰጥ ነው ተብሏል። በመጨረሻም ሩሲያ ዩክሬን ድንበር አቅራቢያ ለያዘችው ግዙፍና ያልተለመደ የተባለ የሰራዊት ግንባታ ምላሽ ለመስጠት ሁሉንም አማራጮች እየተመለከተን ስትል ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛው የአውሮፓ ጉዳዮች ዲፕሎማት በሰጡት ቃል የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ቀጣይ እርምጃውን በሚቀጥለው ሳምንት በሚደረግ ምክክር ይወስናል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 18 2014 ዓ.ም ምረስ ምሽት ፕሮግራም ነው። በዌብሳይታችን amharic.voenews.com ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎችን ወደ ምናስተናግድበት ክፍለ ጊዜ እንሸጋገራለን። ቀዳሚውን ዘገባችንን እናስደምጣችሁ። የማህበራዊ ሚዲያ ትስስር አገልግሎቶች በማወቅም ይሁን ባለማወቅ የሐሰተኛ መረጃዎች፣ የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው CBS የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያ አሜሪካዊት ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምጽ ተናግራለች። ከአስር ዓመታት በላይ አልጀዚራን ጨምሮ በተለያዩ ዓለም አቀፍ የሚዲያ ተቋማት በጋዜጠኝነት ያገለገለችው ሄርሜላ የማህበራዊ ሚዲያ ተቋማት ለእርስ በእርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው ሀገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸው ብዙሃነት እንደሚያስፈልጋቸውም ተናግራለች። ከሄርሜላ ጋር ቆይታ ያደረገችው ስምንሽ ቆየናት ቀጥሎ ይቀርባል። ሄርሜላ አረጋዊ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ ዓመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ እያደረገ ነው?
I think it's reversing it on its head, particularly when you're talking about journalism.
ነገሮችን ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናያለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጪ ያለው ሰው ስለ ሁኔታው እንዲረዳ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጪ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖ ሞር የሚለው ቅስቀሳና የህዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጪ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይዙ እይታውን ያስተካክላል።
ከሚዲያ ውጪ በተለያዩ የውጭ ሀገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ?
So yeah, this narrative war has gone beyond the typical media entities.
የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር። ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያንንም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር ባንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል።
በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የህግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘርግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለሽ?
I think we certainly have a huge platform when you're talking about Facebook and Twitter. So
Facebook እና Twitter ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም Facebookም ይሁን Twitter ሆን ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ ያየን ነው። ለምሳሌ ትግራይ ጀነሳይድ የተሰኘው የትዊተር ላይ ዘመቻ ሐሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ አመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በርግጥ ሆን ብለው የሚያደርጉት ነው ብዬ ማሰብ አልፈልግም፣ ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ ያደረጉ ነው።
እንግዲህ የትዊተር ዘመቻዎችን ካነሳሽ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው ቅስቀሳ ውስጥ ከፍተኛ ተሳትፎ ያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገሽ ነገር ምንድነው?
ትግራይ ጄኖሳይድ የሚለውን ዘመቻ ለተወሰነ ጊዜ ተቀላቅዬ ነበር። ነገር ግን በተወሰነ መልኩ እያመነታው ነበር። በዚያ ውስጥ የሲኤንኤን ዘገባዎችንና በአምነስቲ ስለ ጭፍጨፋ የወጡ ዘገባዎችን አጋርቻለሁ። ስሜታዊ ነበርኩ፣ ግን ደግሞ ጥያቄም ነበረኝ። የዘር ጭፍጨፋ እየተካሄደ ነው የሚያስብል መረጃ አልነበረም። ግን ምንድነው የሆነው መሰለሽ? ጦርነቱ ሲጀመር አንድ የኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት። ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር። በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ እና አሶሺየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር ማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ። ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ እንደ ጋዜጠኛ እንዴት መዘገብ እንዳለበት እያወቅኩ ይወጡ የነበሩ እውነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለኔ ያመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌና እየተደረገ የነበረው ዘመቻ ሰብአዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላና ከስሜታዊነት ወጥቼ ለ6 እና 7 ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው።
እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሑፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ?
ኢትዮጵያን ለማፍረስ አላማ ያነገቡ ከባለስልጣን ጋር ግንኙነት ያላቸው ሰዎች ይሆኑ ወይም ራሱ ትዊተር ይሆን አላውቅም። ግን ትግራይ ጀነሳይድ የሚለውን ንቅናቄ የሚከተሉ ኖ ሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የነሱ ስልት ነው ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል። ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቆም ለምን አንልም በማለቴ ከስራዬ እንድባረር ፊርማ አሰባስበውብኛል። አጥራጣሪ ቢሆንም ግን ሰዎች ኖ ሞር የሚለውን ሐሳብ ተቀብለውት ከማሰብም በላይ ስራ ላይ አውለውታል።
እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል?
Frustrating and enraging, honestly, because so many lives depend on it. I feel like
it's just a matter of time before their lives are ruined. Because of this, አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጀነሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሐሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል።
ቀደም ሲል እንዳልነው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኬጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ ይለው?
የምታቀነቅኙ ነገር እውነት ላይ መሰረት እስካደረገ ድረስ በመታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖ ሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንደውም ወደፊት ጋዜጠኝነት እንደበፊቱ በጥንቃቄ መሃል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምጽ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል።
ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የደረገጽ ላይ ተሰስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል?
ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም ማገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክ እና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ንዋይ ማፍሰስ ይኖርባቸዋል።
እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሐሰተኛ መረጃዎችንስ እንዴት መለየት ይችላሉ?
That's a good question. Well, first of all, it's like you got to have the time and the interest, right?
በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረኩት ምንድነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሐሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው።
ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች?
I think it will come because other communities will realize this is not an Ethiopia problem, like on Sunday.
ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይሄን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ መሳሰሉ ስለ ሀገራቸው ሐሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አደርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማን ነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን ዓለም የተሻለች ቦታ ትሆናለች ብዬ አስባለሁ።
ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽው ቆይታ በጣም አመሰግናለሁ።
Thank you, well, I appreciate it.
እኔም አመሰግናለሁ።
አድማጮች፣ በሌላ በኩል አሁን ባለው የኢትዮጵያ ወቅታዊ ሁኔታ በሰሜን ኢትዮጵያ እየተካሄደ ያለው ጦርነት መቀጠሉን ትላንትናና ዛሬ እየወጡ ያሉ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር ከዘመቱ በኋላ ትላንት ለመጀመሪያ ጊዜ ከስፍራው ሆነው በሰጡት አስተያየትም በርሳቸው የሚመራው የመንግስት ጦር ድል ያስመዘገበ መሆኑን ተናግረዋል። ከሳምንት በፊት በሰጡት መግለጫ በጦርነቱ እየገፉ መሆናቸውንና የተለያዩ የአማራና የአፋር ክልሎችን መቆጣጠራቸውን ገልጸው የነበሩት የትግራይ ክልል አመራሮች በበኩላቸው በትላንትናው ዕለት መቀሌ ውስጥ የድሮን ጥቃት መፈጸሙን የገለጹ ሲሆን በጥቃቱ የነዋሪዎች ንብረት መውደሙን ተናግረዋል። መንግስት ግን በዚህ ጥቃት ዙሪያ ያለው ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ አየር በረራ አገልግሎት ወደ ትግራይ ክልል የሚያደርገውን በረራ በድጋሚ መጀመሩን የድርጅቱ የሰብአዊ ድጋፍ ማስተባበሪያ ወይም ኦቻ ትላንት ባወጣው መግለጫ አስታውቋል። በመጪው ጥቂት ቀናት ውስጥ 2200 ሜትሪክ ቶን የሚሆን ህይወት አድን የምግብ ዳታ የጫኑ መኪናዎች መቀሌ እንደሚገቡና እስካሁን 35 ምግብ ጫኝ መኪናዎች መድረሳቸውንም መግለጫው ጨምሮ ገልጿል። ይሁንና በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት ሰብአዊ ዳታ የሚያስፈልጋቸው ሰዎች ቁጥር ወደ 9.4 ሚሊዮን ማደጉን ያስታወቀው የዓለም ምግብ ድርጅት 80% የሚሆኑት በጦርነት ቀጠና ውስጥ እንደሚገኙ አመልክቷል። የኢትዮጵያ መንግስት የሀገሪቱን ህዝቦች ደህንነትና ህልውና ለመታደግ በሚል ወጀውን አስቸኳይ አዋጅ የሚከታተለውና የሚቆጣጠረው እዝ በበኩሉ ጦርነቱን በሚመለከት የሚደረጉ የመረጃ ስርጭቶችና መንግስታዊ ያልሆነ የሽግግር ወይም ሌላ ቅርጽ ያለው የመንግስት መስረታ እንቅስቃሴዎች ላይ ገደብ የሚጥሉ ትዕዛዞችን በትላንትናው ዕለት አውጥቷል። ይህን የኢትዮጵያን ወቅታዊ ሁኔታ አስመልክቶ ትላንት ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር የስልክ ውይይት ያካሄዱት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ እየተካሄደ ያለው ጦርነት መባባሱ እንዳሳሰባቸው ገልጸው በአስቸኳይ ወደ ውይይት መግባት እንደሚያስፈልግ አስረግጠው ተናግረዋል። በጦርነቱ ለተጎዱ ወገኖች ያልተገደበ ሰብአዊ ድጋፍ ሊደርስ እንደሚገባ በመግለጽም ሁሉንም ወገኖች ያሳተፈ ፖለቲካዊ ውይይት እንዲካሄድ ድጋፍ እንደሚያደርጉ በድጋሚ አረጋግጠዋል። የተባበሩት መንግስታት ድርጅት የቅድመ ዘር ማጥፋት መከላከል ልዩ አማካሪ የሆኑት አሊስ ዋይሪሙን ደሪቱ በበኩላቸው በኢትዮጵያ የተባባሰ የሄደው ሁኔታ እጅግ እንዳሳሰባቸው ገልጸው ኃላፊነት የማይሰማቸው አመራሮች የሚያደርጓቸው ለጦርነትና ለጥላቻ የሚጋብዙ ንግግሮች፣ ዘርን መሰረት ያደረጉ ጥቃቶች፣ እንዲሁም የሰብአዊ እርዳታ እንዳይደርስ የሚጣሉ ማዕቀቦችና የእርዳታ መዳኒቶች ያላግባብ ጥቅም ላይ መዋል አሁንም እንደቀጠሉ ናቸው ማለታቸውን የድርጅቱ ቃል አቀባይ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ትግራይ ክልል እንውሰዳችሁ። መቀሌ የሚገኘው ዘጋቢያችን አለም ፍስሐ የወባ በሽታ በትግራይ መከሰቱን በተመለከተ በክልሉ የበሽታዎች መከላከልና መቆጣጠር ባለሙያ አቶ ጎይቶ መሐሪን አነጋግሮ ተከታዩን አሰናድቷል። አቶ ጎይቶም ከሚያብራሩበት ዘገባው ይጀምራል።
ትግራይ ክልል እንደሚታወቀው 75% መሬቱ ለወባ ተጋላጭ ነው። ህዝቡ ደግሞ 70% በዚሁ በወባማው አካባቢ ይኖራል። ስለዚህ የትግራይ ህዝብ 6.2 ሚሊዮን አካባቢ ይገመታል። ከዚህም 4 ሚሊዮን ህዝብ ለወባ ተጋላጭ በሆነው አካባቢ፣ በአብዛኛው የወባ ስርጭት ያለው ደግሞ በምዕራባዊ ዞን ትግራይ፣ በሰሜን ምዕራብ የሚባለው ማዕከላዊ ዞንና በዚህም በራያ ቫሊ የሚባለው ራያ አዘቦና ራያ አላማጣ አካባቢ በሰፊው ተሰራጭ ይገኛል። ትግራይ ወባማ 75% ወባማ ነው ያለው። የወባ በሽታ ስርጭት እንደሚታወቀው በአብዛኛው ከ2000 ሜትር አባብ ሲለበል የሚባለው ከዛ በታች ባሉት አካባቢዎች የሙቀቱ ሁኔታም በዚህ አካባቢ ለወባ ፓራሳይትና ወባ የምታስተላልፈው ትንኝ ለመራባት ምቹ ሁኔታ ስለሚፈጥርላት በዚሁ መሰረት 75% የትግራይ መሬት ለወባ ስርጭት ምቹ ሆነ ይገኛል ማለት ነው።
ተጉይቶም ማሪ በ2013 ዓ.ም ጥቅምት ወር ጀምሮ በትግራይ የተነሳው ጦርነት ስለነበረ የወባ በሽታን ያለበት ደረጃ ለማወቅ በጣም አስቸጋሪ ነው ብለዋል አቶ ጎይቶም ማሪ።
የወባ ስርጭት በዚሁ ዓመት በተለይም ባለፈው ዓመት ከጥቅምት ወር ጀምሮ በትግራይ ክልል በተነሳው ጦርነት ይሄ የወባ ስርጭት ምን ሁኔታ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። ምክንያቱም 100% የትግራይ አካባቢዎች በጦርነቱ ጥቃት ሰለባ ሆነዋል። ስለዚህ ህዝቡም ከቦታ ወደ ቦታ ጦርነቱም ለማምለጥ ከሞት ለመሸሽ ሲል የህዝቡ እንቅስቃሴ በጣም በከፍተኛ ሁኔታ ነበር ማለት ነው። ስለዚህ ስለዚህ የወባ ስርጭቱ ምን ደረጃ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። የኢንፎርሜሽን ልውውጥ የለም፣ ስልክ የለም፣ ትራንስፖርቴሽን የለም። ህዝቡ ከቦታ ወደ ቦታ እየተንቀሳቀሰ ነው። ስለዚህ የወባ ስርጭቱ ምን ደረጃ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። በተለይ በዚህ አመት የወባ ስርጭት ጊዜ ከመስከረም 2014 ጀምሮ ያለው እስካሁን በየአካባቢው ምን ደረጃ ላይ እንዳለ ስርጭቱ ለማወቅ አይቻልም ማለት ነው። ስለዚህ የወባ ስርጭት ከነበረበት ከአምና ሊጨምርም ይችላል። እንደዛ አይነት ትንበያ ነው ያለነው።
የወባ በሽታ በትግራይ መጨመሩን የምንረዳው በጦርነቱ ምክንያት የፌደራል መንግስት በየአመቱ ሲሰጥ የነበረው የመከላከል ዘዴዎች ተጠቃሚ ባለመሆኑን በየቦታው የተቆፈረውን ምሽግ ለወባ ማራቢያ አመች በመሆኑ በሽታው እንደተባባሰ እንገምታለን ብለዋል አቶ ገጠው ማሪ።
እንግዲህ ወባ በሽታ ሊጨምር ይችላል ብለን የተነበይ ነው ወይም ፎርካስት ያደረግንበት ምክንያት አንደኛው በሀገር ደረጃ የምንጠቀምባቸው የወባ መከላከያ ዘዴዎች ህብረተሰቡ ተጠቃሚ አልሆነም በጦርነቱ ሳቢያ። ሌላው አርቲፊሻል የሆኑ ወይ ሰው ሰራሽ የሆኑ ለወባ ስርጭት ምቹ የሚፈጥሩ ሁኔታዎች አሉ። አንድ አመት ሙሉ ወይ 8 ወር ሙሉ በክልሉ ጦርነት ነበረ። በዚህም በ8 ወር ጦርነቱ የተፈጠሩ ሰው ሰራሽ ለወባ በሽታ መተላለፊያ ሁኔታዎች ፈጥሯል። ያቱን በየአካባቢው ምሽግ ተቆፍሯል። ወታደሩ የሚጠቀምባቸው የአስቃጥላ ጣሳዎች የሚባሉ ሌሎች ለወባ ትንኝ መራቢያ ምቹ የሚፈጥሩ ሰው ሰራሽ ሁኔታዎች ስለተፈጠሩ በሽታው ከነበረበት ለመጨመር ምቹ ሁኔታዎች ይፈጥሩለታል ማለት ነው። ዲስፕሌስመንት ነበረ። ስለዚህ ይሄ ሁሉ ተፈጥሮ በዛው ላይ በመንግስት የሚሰሩ የመከላከያ ዘዴዎች በቦታው ላይ ስላልተሰሩ ለወባ በሽታው ተጋላጭ ሊሆን ይችላል። ለምሳሌ ጦርነቱ ከመጀመር በፊት በ2013 ነሐሴ ወርና መስከረም ወር ከ2.1 ሚሊዮን አጎበር ለተጠቃሚ ተከፋፍሎ ነበረ። ይህንንም ልክ ጦርነቱ ጀመር ወረዲ ህዝቡ አልተጠቀመበትም። ምክንያቱም በጦርነቱ ሳቢያ በአብዛኛው ዳሜጅ ሆኗል ብለን ነው የምንገምተው። ሌላው በመንግስት መሰራት የነበረባቸው የመከላከል ዘዴዎች ስላልተሰሩ አንዱ ምክንያት ነው እንችላል። ሌላ ዋንኛው በዚሁ ባለፈው ክረምት በክልላችን የነበረው የዝናብ ስርጭት በጣም ከፍተኛ ስርጭት ነበረ። ማለትም ጥሩ የሚባል ክረምት ነበረ። ስለዚህ ጥሩ ክረምት ካለ ለወባ ስርጭት ምቹ ሁኔታዎች ይፈጠራል።
በከፍተኛ የመድኃኒትና የመከላከል እጥረት ነው የምንገኘው ብለዋል አቶ ጎይታውም።
እንግዲህ ይህንን በሽታ የህብረተሰቡ አደጋ እንዳይፈጥር በትግራይ ክልል ጤና ቢሮ ቅድመ ትንበያ ነበረ። ለዚህም ፕላን አውጥተን ነበር ብዙ ስራዎች ለመስራት። ሆኖም ግን አንድ ከማዕከላዊ መንግስት ጸረ ትንኝ ርጭት የምንጠቀምበት ኬሚካል ተመድቦልን ከነበረ ከ120,000 ኪሎ ግራም በላይ ግማሹ ነው የመጣልን፣ 50% ነው የመጣልን። ስለዚህ 50%ቱ አልመጣልንም ከፌደራል። ስለዚህ የርጭት የቤት ለቤት ርጭት በጣም አነስተኛ ስራ ነው የተሰራው። ስለዚህ ይሄ 50%ቱ በማዕከላዊ መንግስት ስላልተላከልን ይሄ አንድ ትልቅ ክፍተት ነው። ሌላው በጦርነቱ ሳቢያ ከ2.1 ሚሊዮን በላይ ወይም 2.5 ሚሊዮን አጎበር ለተጠቃሚ ህብረተሰብ መቅረብ ነበረበት። ይህም አልቀረበም። ሶስተኛው ለታመሙ ሰዎች የመመርመሪያ መሳሪያና ለህክምና የሚሆን መድኃኒት መቅረብ ነበረበት። ስለዚህ በእጃችን ያለችው አነስተኛ መድኃኒትና የመመርመሪያ መሳሪያ በሷ እነዚህ በጣም ከፍተኛ ወባ ስርጭት ያለባቸው አካባቢዎች አነስተኛ አገልግሎት እንዲደረግ እየሰራን ነው። ዋናው ግን በከፍተኛ ጥረት ላይ እንዳለን ክልሉ እንዳለ ግልጽ ፈልጋለሁ። አብዛኛው የምዕራባዊ ዞን ነዋሪዎች ተፈናቅለው በተለይም በሰሜን ምዕራብ ሽሬና አካባቢው ሸራሮ አካባቢና ወደ መቀሌም ወይም ወደ ተለያዩ ከተሞችም መጠለያ ላይ ወይ አዲፒ የምንለው ውስጥ ነው ሆነው ኖረው የሚገኙት። ስለዚህ እነዚህ ተፈናቃይ ሰዎች በተለይም እነዚህ ለወባ ተጋላጭ በሆኑ አካባቢዎች ስላሉ እንግዲህ በእጃችን ባለችው የመመርመሪያ መሳሪያና አነስተኛ መድኃኒት እነሱን ቅድሚያ በመስጠት ችግሩን ለማቃለል እየሞከር ነው።
አቶ ጎይቶም ማሪ የተሞላ ህክምና መከላከያ በሌለበት ጊዜ ህብረተሰብ ማድረግ አለበት ያሉት ደግሞ በእጅ የሚገኝ አጎበር ካለ መጠቀም፣ ለወባ ትንኝ ማራቢያ የሚያግዙ 20 ቁር ጉድጓዶች ማስረስና መድፈን፣ የወባ በሽታ ምልክት የታየውም ሌላው ቢቀር የምክር አገልግሎት ለማግኘት ወደ ህክምና ማዕከሎች ብቅ እንዲል መክረዋል።
እንግዲህ ህብረተሰቡ ማድረግ ያለበት በእጁ ያለ አጎበር ካለ ይሄኛው አጎበር መጠቀም እንዳለበት፣ ሌላው ለወባ ትንኝ አመቺ የሆኑ ቦታዎች ካሉ እነሱን በአግባቡ ወባ ይዘው አቁረው ከሆነ እነሱን ማፋሰስ ማዳፈን እንዳለበት፣ ሶስተኛው የወባ በሽታ ህመም ስሜቶች ሲታዩበት መድኃኒት ባይኖርም የምክር አገልግሎት አግኝቶ ወይም ወደ ላይ ሪፈር ከተባለ ቶሎ ብሎ ሄዶ ህክምናውን የግድ በእጅ ባለው መድኃኒትም ይሁን ሌላ ማግኘት እንዳለበት፣ ይህንን ከተደረገ አትሊስት የወባ በሽታ በወረርሽኝ መልክ ይነሳል ብለን የገመትነውን እሱም መቀነስ የሚቻል መሆኑን አውቆ ህብረተሰቡ ይህንን እንዲያደርግም።
አቶ ጎልጦ ማሪ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ ዓለም ፍሳ ከመቀለ።
ዓለም ፍሳህን ለተገባውና መሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በፌስቡክ እና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። ተዘዋዋሪው የስልክ መስመራችን ደግሞ 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻችን horn@voanews.com ነው። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንላለን። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። የመረጃ ቴክኖሎጂ አይቲ ባለሙያም ናት። የውበት መጠበቂያ ምርቶች የዛሬ 4 አመት ተኩል አካባቢ ከመጀመሯ በፊት በተደጋጋሚ ጥቅም ላይ የሚውሉ የህፃናት መጠበቂያዎችን ወይም ዳይፐሮችን ለገበያ ስታቀርብ ቆይታለች። በቅርብ ጊዜም የዩናይትድ ስቴትስ ስኬታማ በሆነ የንግድ ስራ ውስጥ ያሉ ስኬታማ የንግድ ሰዎችን በሰፈሩበት መጽሐፍ ላይም ጥረቷ ሰፍሯል። ኤደን ገረመው ሄለንን አዋይታ ነበር። ተከታዩን ይዛለች።
ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የንግድ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገራለች።
ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ወለጋ ያለው እስከ ሁለተኛ ክፍል በአማርኛ ተምሬ 3 እና 4 በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ኦሮምኛንም ሰማለው፣ 3ኛ ቋንቋዬ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛው ትግራይ ውስጥ ነው የተወለድኩት መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮስን ተምሬያለሁ። ሃይ ስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮስን እና መቀሌ ሀጽ ዮሐንስ ነው የጨረስኩት። በገርሽ ሀጽ ዮሐንስ 4.0 ጂፒኤ ሳመጣ ማንም ሰው አያቀኝም። 6 ወር ብቻ ተምረን ነው ሃይ ስኩል የምንፈተነው። ሪመምበር ኦልድ ባች ነበርኩኝ እና አልታወቅም ነበር እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበር ቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ የኢትዮጵያ ስኮላርሽፕ ነው የመጣሁት። ስኮላርሽፕ ያገኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቨንቹዋል ወደ ንግድ ደግሞ ገብቻለሁ።
ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየ ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች።
የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ሲገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማዬ። እኔ በምሰራው ቢዝነስ አሁን ሜክ ዲፍረንስ ለውጥ ማምጣት ፈልጋለሁ፣ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉል ታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጌያለሁ ብዬ ፈርቀድጃለሁ ብዬ አስባለሁ ኢትዮጵያ ላይ 2016 ጀምሮ ማለት ነው።
ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች።
ቶሎ ነው መመላለስ ኢትዮጵያና ቤተሰቦችን ጓደኞችን ጠይቁኛል። ፕሮዳክት አምጪልን ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማርክ ምናምን ታዋቂ ነበር ሲፎራ እና እነዚህን ፕሮዳክቶች ይጠይቁኛል እንዳመጣላቸው እና አንዳንድ ሰዎችም በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንዳንዴ የንግድ ዘርፍ አድርገውታል። ከዛ ይህን ነገር በቅርበት ሲመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ሆኖ ግን ብራንድ ብቻ ለብራንድ ሰው አዌር ማስ በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያው መጥለቅ እንደውቀውታል በየዘርፉና እነሻ ምክንያቱም ምንድን ነው? ላይክ ማይንድሴታችን ነው ላይክ አስተሳሰባችን ማለት ነው። ተከታዮች ነን ፈጣሪዎች አይደለንም ብዙ ጊዜ ሶ ይሄንን ሳይ ለምን የራሳችን ብራንድ ቢልድ አናረግም የሚለው ሐሳብ ያኔ ነው የመጣልኝ። ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ 5 አመት የሆነ ነገር ላይ ደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረኩት። ግን ሶፍትዌር በጣም ጥሩ ነው እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል።
ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች ዕውቀት ሳይኖርሽ እንዴት ሐሳቡን ደፍርሽ ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዴት ስትል ምላሽ ሰጥታለች?
በቅርብ የሚሰራ ሰው ማቀፍ የለም obviously ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን መታቂው ኢንዱስትሪው ላይ አሉ በብዛት ለምሳሌ ሴሌብሪቲዎች አሉ ለምሳሌ ፌንቲን ብትወስጂ ሪያና celebrity ነች ስለዚህ ስሟን ነው የምትሸጠው። እቃዎቿም በጣም ጥሩ ናቸው of course የራሳቸው price range አላቸው ግን ደግሞ ከዛም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት ሷኪን ስታደለችም celebrity ነች እንጂ ራሷ አላቀማመችም እንዴት አቀማመችሽ ተብላ ማትጠየቅም። ኮንሴፕት ነው አንዳንዴ ኮንሴፕት ማለት ሐሳብን ስታመጪው ሐሳብና ዲዛይኑን ስታመጪው ግዴታ አንቺ ራስሽ ማቀማመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ ሰዎችን ነው መቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀማመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ኢታምቢጌት ነው እና እሱን ለግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሐሳብ ተጀመረ ጥናት ሪሰርች ማድረግ ቦታዎችን አይደንቲፋይ ማድረግ እንዴት እንደሚሰራ ራሱ ማወቅ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱን ፕሮሰስ ያፍጅበታለሁ ማለት ነው።
ሄላዝ በማለት በሰየመችው ተቋማ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች።
ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቢቲ ፕሮዳክት ነው። ከአይብራው ጀምሮ አይብራችን አባይ ነው ስሙ የሚባለው አባይ ትሪንግ አይሻዶው እንዲሁም ከባለትለት አይሻዶው ላይ አንዱ ሼት ነው የተጠቀምኩት ማርታ የሚባል ሼት ነው የተጠቀምኩት አንድ አይሻዶ አንድ ከለር ከንፈሬ ላይ ቆንጂት እንደተቀባሁት ቆንጂት ማት ሊፕስቲክ ከአዲሱ ሊፕስቲክ ኮሌክሽናችን ድንጉዛ ደሞ ማለት ያው የደቡቦች የልብስ ፓተርን ነው ይሄ አዲስ አሁን የለቀቀነው ኮሌክሽን ነው ከሱስ ቆንጂት የሚለው ሼት ነው የተቀባሁት። እዚ ጋር ጉንጬ ላይ የተቀባሁት ነገር አለ ብለሽ ይባላል ብለሸራችን ሃመር ገርል ብለሽ ይባላል። የሃመርን ሴቶች የመዋቢያ you know ቴክኒክ በ you know ከቀያፈር ላይ ፍታቸውን ዲኮሬት ያደርጋሉ ጸጉራቸውን እሱን ሪፍሌክት ለማድረግ ነው ሃመር ገርል የሚል ብለሸር አለ ይሄንን ነው የተጠቀምኩት። ሜክሲኮ ላይ 44 ቁጥር ደብረ ወርቅ ሾፒንግ ሴንተር ያገኙናል ይሁን ቤትልሔም ፕላዛ ላይ ማለት መገናኛ በቅርብ ደግሞ 4 ኪሎ ሌሎችን ቦታዎች ላይ ሱቆችን የመክፈት ፕላኖች አሉን። ኡጋንዳ ኦሬዲ አለን ከፕሮዳክታችን እንሸጥበት ቦታ አለን ኡጋንዳ ላይ ሌሎች አፍሪካ ሀገሮች ላይ ኬንያ ሳውዝ ሱዳን ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው እና ሳውዝ አፍሪካ ኦልሬዲ ኢስታብሊሽ የሆኑ ፓርትነሮች ጋር ነው አብረንት የምንለው እና ወደ አፍሪካን ሀገሮችም የመግባት እቅዱም ኦልሬዲ የጀመርናቸውም ነገሮች አሉ።
ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረሰናይ ስራዎችም ላይ ትሳተፋለች።
ካችን ያው ስሞቻቸው ነበርቺ ደፈር ዲግኒቲ ነው ሲሉችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው ለኢትዮጵያዊ ቃላቶችና በርቺን ለምሳሌ ማንንም ሰው ሲገዛው ልክ እንደ ጃድሮር ለኔ ፍሬንች ቃል እንደምንጠቀመው ሄላዝን በርቺ ሲጠቀሙ በርቺ ብለው ነው የሚሉት ሶ ቋንቋችንንም ለዛው ያሳውቁ ነው ግን at the same time ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣት ፍስቲኩን you know important ያረክ እንትን ነው gift ነው ራሱ ማለት ነው ቃሉና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ a percentage of it 10% የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ጉብኝት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ 20% ሳኒታሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍ ኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚህ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ጉብኝት እናደርጋለን።
የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስትጠቀልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነ ልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንንና እንግዳዋን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደሚቀጥለው ዘገባ ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። አብርሃም በላይና አሊ ቢራ የተጫወቱት ዳር ያለው የተሰኘው ሙዚቃ ለጥቂት ደቂቃዎች አብራችሁ ቆዩ።
ganamekatu gabre bonamekawere game jetemil tajuta amnaterandeme
ሴቶች ቀን አድርገናል። ወደ ሌላዋ ትውልደ ኢትዮጵያ ማህሌት መኮንን የተባለች ወጣት ነው የምንወስዳችሁ። ወይዘሪት ማህሌት መኮንን ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ዊሊያም ኤንድ ጆንሰን የህግ ተቋም ውስጥ አግባቢ ወይም ወትዋች ሎቢስትና የህግ ጠበቃ ናት። የመንግስትና የግል ተቋማትን የገንዘብ አስተዳደር አገልግሎት፣ የኢንተርኔት ላይ ደህንነትና የምርጫ ገንዘብ ህጎችን አስመልክቶ የምክርና የጥብቅና አገልግሎት ይሰጣሉ። ቀደም ሲል በዩናይትድ ስቴትስ ፌደራል መስሪያ ቤቶችና የህግ ተቋማት ውስጥም አገልግላለች። ስለ ሞያዋና የስኬት ታሪኳ እንድትነግረን ጋብዘናታል። ያነጋገራት ደረጀ ደስታ ነው። ቀጥሎ ይቀርባል።
ሎቢስት አማርኛ ቃል ይኖረው ይሆን? ስካውን ገና አልወጣለትም። ሎቢስቷ የህግ ባለሙያ ወይዘሪት ማህሌትም ይህንኑ ነግራናለች። ማህሌት መኮንን ዊሊያምስ ኤንድ ጆንሰን የተባለው የህግ ተቋም ውስጥ የመንግስትና የግል ተቋም በፋይናንስ አገልግሎት በፕራይቬሲ ሳይበር ሴኩሪቲ ጉዳዮች ጠበቃ ናት። በዩናይትድ ስቴትስ ኮርፖሬሽኖች፣ የንግድ ማህበራትና ግለሰቦች ለፌደራልና ለምርጫ ህጎች ስነ ምግባሮች እንዲገዙ ታማክራለች። ዊሊያም ኤንድ ጆንሰንን ከመቀላቀሏ በፊት በፌደራል ደረጃ መድህን ላላቸው የብድር ማህበራት ወይም ዘ ናሽናል አሶሲኤሽን ኦፍ ፌደራል ኢንሹርድ ክሬዲት ዩኒየንስ NFCU የቁጥጥር ጉዳዮች አማካሪ በመሆን ሰርታለች። በማህበራዊ ዘርፍም ለአረጋውያን ጉዳዮች መምሪያ አማካሪ ጠበቃ በመሆን አገልግላለች። የኢትዮጵያ አሜሪካውያን የህግ ባለሙያዎች ማህበር ፕሬዝዳንት፣ የኢትዮጵያ ዳያስፖራ ፕሮፌሽናል ወጣቶች ተሳትፎ መሪም በመሆን በትውልደ ኢትዮጵያዊነት ማህበረሰቧን ታገለግላለች። የመጀመሪያና ሁለተኛ ዲግሪዎቿን የተከታተለችው እዚሁ አገር ሲሆን ከዊሊያም ኤንድ ሜሪ በህግ ሁለተኛ ዲግሪዋን አግኝታለች። የወጣትነት እድሜ ክልሉን ገና አልተሰናበተችውም። እዚህ አገር ስትመጣ የ11 ዓመት ልጅ ነበረች። አማርኛዋም ለክፉ አይሰጥም።
አዎ አማርኛ ያልተበላሸ ቤትም እኔና እህቴን ቤተሰባችን አራት ነን። ቤት ወላጆቼና እኔና እህቴ ታላቅ እህት አለችኝ እና ከመጣን ጀምሮ እዚህ ሀገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ በእንግሊዘኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ የመጣው። ስለዚህ ለሰዎች እንደውም እነግራቸዋለሁ የአምስተኛ ክፍል ግራመር ነው ያለኝ እስካሁን። ግን እንደዛም ሆኖ ቤት ከወላጆቼ ጋርና ከእቴ አማርኛ ብቻ ነው የምናወራው እና ለዛ ነው እስካሁን ድረስ አማርኛ ማውራት የምችለው። ከ11 ዓመቴ ጀምሮ ቤታችን ትምህርት ቤት ስለማንችል በስራም ስለማንችል ቤትና በስልክ የምናወራው በአማርኛ።
ሎቢስቷ ወይዘሪት ማህሌት ሎቢስት ወይም ሎቢ ማለት ምን ማለት እንደሆነ ታብራራለች።
ላቢስት ማለት የድርጅቶች የፌደራል ፖሊሲ የስቴት ፖሊሲ አማካሪ ማለት ነው። እንደ ኮንሳልተንት ትርጉም ቀጥታ በእንግሊዝኛ ወደ አማርኛ ባይወርም ስራው እንደዛ ነው። ማማከር ማለት የፌደራል ፖሊሲ የስቴት ፖሊሲ። አሁን እኔ የምሰራው ብዙ የፌደራል ነው። የኛም ድርጅት የሚሰራው የፌደራል ፖሊሲ ድርጅቶች የምናማከርበት ጉዳይ ነው እና በዛ ነው የምንሰራው። ግን የስቴትም አለ። የስቴት የሚባል ላቢስት ፈርሞች አሉ።
ሎቢስት ሲባል ብዙ ጊዜ የተገቡ ስራዎችን እንዲሰሩ ወይም አንድ ጉዳይ እንዲያስፈጽሙ ጥቅማ ጥቅሞችን በመስጠት በመደለል የመንግስት ባለስልጣናትና ተመራጭ የምክር ቤት አባላትን አንዳንዴም አልፎ አልፎ ሌሎች አገራትንና መንግስታትን የመጫን የማግባባት ስራ እንደማሰራት ተደርጎ ይታያል።
እንደውም ከዛ በፊትም ከመጥፎ ጀምረን ወደ ጥሩ እንሂድና ብዙ ጊዜ አንዳንድ ጊዜ ላቢስት የሚለው ቃል ጥሩ ምስል የሌለው ይመስላል። አንዳንድ ሰዎች መጥፎ አመለካከት ያላቸው በቲቪም ይሁን ሰው የሚሉት ነገር ነው። ብዙ ጊዜ የኮርፖሬት እና ለጥቂት ሀብታም የሆኑ ብቻ መንግስትም ይሁን ሀገርም ይሁን ድርጅቶችም ይሁን የሚሰሩ ይመስላል። ተመራጭም ተጽዕኖ ያስደርሰዋል የሚባል መጥፎ ሰው የሚያስብበት ሊኖር ይችላል እና ነገር ግን ሁሉም ህግም ወይንም መንግስት ከግል ድርጅቶች እና ከግለሰቦች ጋር ትርጉም ያለው የመረጃ ለመለወጥ የሚያደርጉበት ስራ የሚሰሩበት ይህንን ነው። በሎቢስት ነው አይደለ? የምናመቻቸው በእኔ ስራ አሁን አዚህ የምናመቻቸው ጠቃሚ የሆነ ጉዳዮችን ለተመራጩት ባለስልጣኖችና ለመንግስት አካላት አስተዋቂ ይሆናል። ይህም ግልጽና ሁሉም ተጠቃሚ የሚሆንበት ስራ ይፈጥራል ብለን ነው እኛ የምንሰራው እና ብዙ ነገሮች ቅድም እንደ መንሽን እንዳረኩት አሁን የኛም ስራ የሚሰራበት ማለት ነው። በብዙ በተለያዩ ነገሮች ትሰራበታለ። የጤና ፖሊሲ ከሆነም አንቅድም እንዳልኩት ሳይበር ሴኩሪቲ ፕራይቬሲ ህጎች የሚወጡበት አንዳንድ ነገሮች ለተመራጭ ሰዎች የሚነግሩት ነገሮች አሉ። ምክንያቱም አንድ ሰው ከተመረጠ ሁሉንም ነገር ያውቃል ማለት አይደለም። ፖሊሲዎቹ አንዳንድ ነገሮችን ከህዝብና ከድርጅቶች ፊድባክ ወስዶ ነው ህግ የሚፈጥረው ፖሊሲ የሚፈጥረው ማለት ነው እና ሎቢስቶች እንደዛ ነው የምንረዳው ለመሀል ሆነን ማለት ነው። የምናዘጋጀው ለመንግስት እናቀርብበት ጉዳዮች አሉ። በብዙ ነገሮች እንዳሉ
ብዙ ጊዜ አብሯቸው የምትሰሯቸው ሰዎች ወይም ደንበኞቻችሁ ምን አይነት ድርጅቶች ወይም ሰዎች ናቸው?
እኔ የምሰራበት ብዙ ድርጅቶች አሉ። በእኛ ካምፓኒዎች በየጉዳዩ ነው ፓርትነሮቹ የሚሰሩበት ማለት ነው። እና እኔ የምሰራበት በገንዘብ አገልግሎት ማለትም ባንኮች፣ እንደ ናን ባንክ የሆኑ ፋይናንሻል ኢንስቲቱሽኖች፣ እነሱ አንዳንድ ህጎች የሚከታተሉት እነሱን ነው። ቴክኖሎጂ ካምፓኒዎች አሉ። ካምፓኒዎች ማለት አንዳንዶች ላፕታፕ የሚሰሩ ካምፓኒዎች፣ ቴክኖሎጂ ካምፓኒዎች እንደነሱ ማለት ነው። እንደነሱ አይነት መስሪያ ቤትም እንረዳለን። ኤነርጂ ያሉ ኤነርጂ ካምፓኒዎች እነሱንም የምንረዳበት ጉዳዮች አሉ። እኔም ባልሰራበት ሌሎቹ ስራ ባልደረባዎች የሚሰሩበት ማለት ነው። እና በጣም አንዳንድ ካምፓኒዎች ደግሞ ያሉት የጤና ካምፓኒዎች፣ ሄልት ኬር ካምፓኒዎች ቫክሲን አሁን የሚሰሩት አንዳንዶቹ የእኛ ድርጅቶች እኛ የምንረዳቸው ድርጅቶች አሉ። እና አንድ ብቻ አይደለም እኛ የምናደርገው፣ በጣም ብዙ ካምፓኒዎች አሉ። ብዙ መስሪያ ቤቶች በየጉዳዩ ነው እነሱ። አንዳንድ ጊዜ የቴክኖሎጂ ካምፓኒዎች ሆነው ሌላ ጉዳይ የጤና ጉዳይ የጤና ፖሊሲ ሊከታተሉ ይችላሉ። ስለዚህ በጣም የተለያዩ ጉዳዮች ነው የምንሰራበት። ካምፓኒዎች እንደጠቀስኳቸው እነሱ ሳምፕል ናቸው እንጂ ከዛ በላይ ብዙ
የፖለቲካ ስራም የሚሰሩ ሎቢስቶች አሉ። እናንተ የፖለቲካ ስራዎችን አትሰሩም? እዚያ ውስጥ የላችሁም?
አዎ፣ ሶ የፖለቲካ ስራ አሁን እኔ የካምፔን ማለት የፖለቲካ እንትን ፕራክቲስ ግሩፕ አለኝ። ግን የምረዳው የሚመረጡን ባለስልጣኖች ሳይሆን አሁን እዚህ ሀገር መስሪያ ቤቶች ቀጥታ ራሳቸው በገንዘብ ከፍለው የሚመረጡ ሰዎች ገንዘብ መስጠት አይችሉም፣ መስሪያ ቤቶች ማለት ነው። ግን ሌላ አካውንት ፖለቲካል አክሽን ኮሚቲ ይባላል። ሌላ አካውንት ከመስሪያ ቤቱ ጋር የተገናኘ አካውንት ፈጥረው ለሚመረጡት ተመራጭ ባለስልጣኖች ገንዘብ መስጠት ይችላሉ። ያ ህጉ አላው ያደርጋል። ስለዚህ እኛ የምናደርገው ኮምፕላይ እንዲያደርጉ ማለት ነው። ማለትም ህጉን እንዲከታተሉ እንረዳቸዋለን። ምን ምን ነገሮች፣ ገንዘቡም ስንት ነው፣ ስንት ገንዘብ ነው መስጠት የሚችሉት፣ ከሰጡም እንዴት ነው ፖርት ማድረግ ያለባቸው፣ እንደዛ እያለን እኛ ፕራክቲስ አለ። እሱን ነው የምንረዳው በፖለቲካ በሱ ደረጃ ነው የምንረዳው።
አድማጮቻችን፣ ከሎቢስትና የህግ ባለሙያዋ ወይዘሪት መሀሌት መኮንን ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።
በቀሩን ጥቂት ደቂቃዎች የዳዊት ጽጌን እቱቱ የተሰኘውን ዜማ ጋብዘናችሁ ደህና እደሩ። መልካም ምሽት። ዳዊት ጽጌ አብራችሁ ቆያል። Oh,
Oh, how I'm so sad. She first saw the day.